ሰላም ተነስተልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል? የሁድ ምሽት 19/2015 ዓ.ም የጋቢና ቤ መሰናዶ ጀምሯል። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት ከመላው አሜሪካ ድምጽ ባለሙያዎች ጋር በመሆን አብረናችሁን ዘልቃለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ መልካም ናቸው ካልናቸው ጥንቅሮች መካከል ሶስቱን ይዘንላችኋል። የመጀመሪያውን እናስተዋውቃችሁ። አዲስ አበባ ላይ ከአንድ አመት ተኩል በፊት በጥቂት ወጣቶች የተጀመረው ውጣቱን ሳይክል በመጋለብ የማሳለፍ ባህል እየተስፋፋ መጥቷል። እግረ መንገድ የተሰኘው የሳይክል ማህበረሰብ ከመቶ በላይ የሚሆኑ ወጣቶችን የሚያሳትፍ ሲሆን፣ ነገር ግን ከነዚህ ውስጥ ሴቶች 3 ብቻ እንደነበሩ የቡድኑ አጋር መስራች ኤፍሬም በቀለ ይናገራል። ይህንን ችግር ለመቅረፍ ታዲያ ሳይክል ትችያለሽ በተሰኘ መርሃ ግብር ሴቶችን ሳይክል ማሰልጠን ጀምሯል። ኤፍሬም በቀለና ከሰልጣኞቹ መካከል አንዷን አነጋግሬ ያሰናዳሁት ዘገባ የመጀመሪያው ነው። ሳይክል ትችያለሽ በመስከረም 2015 ዓ.ም እግረ መንገድ የሳይክል ማህበረሰብና ለም ከተማ በተሰኙ ተቋም አጋርነት የተጀመረ መርሃ ግብር ነው። ከተጀመረ 2 አመት ሊሞላው ጥቂት ጊዜ በቀሩት የእግረ መንገድ ማህበረሰብ በየሳምንቱ እሁድ ጧት በአዲስ አበባ ጎዳናዎች ላይ ሳይክል በመንዳት መጓዝ፣ የተለያዩ ትስስሮችን ማካሄድን የመሳሰሉ አላማዎችን የያዘ ነው። ይሁን እንጂ በዚህ ቡድን ውስጥ ያሉ ሴቶች ቁጥር 3 ብቻ መሆኑ ሳይክል ትችያለሽ እንዲጀመር አድርጓል ይላል የእግረ መንገድ አጋር መስራች ኤፍሬም በቀለ።
ሳይክል ትችያለሽ ከለም ከተማ ከተባለ ከሌላ እዚሁ ሀገር በቀል ከሆነ ኖንፕሮፊት ኦርጋናይዜሽን ጋር ሆነ የምንሰራው አዲስ ፕሮጀክት ነው። ሳይክል ትችያለሽ ያው ስሙ እንደሚናገረው ሳይክል የምንለው ባይስክልን ለመግለጽ ነው። በተለምዶ ሳይክል ስለሚባል ስለሚያውቀው እዚሁ ሀገር ቤተሰብ ትችያለሽ ደግሞ የምንለው ያው ከዚህ በፊት እግረ መንገድ የሚያደርጋቸው አክቲቪቲዎች አሉ ከሳይክል ጋር የተገናኙ። እዛ ላይ የነበሩን 2 ወይም 3 ብቻ ሴቶች ናቸው። ከ200 በላይ ሜምበሮች አሉ፣ ግን በጣም መንገድ ላይ ሳይክል የሚሄዱት እነሱ ሁለት ብቻ ነበሩ ነው። ጥያቄዎች የጠየቅን ነበር፣ ለምንድን ነው ሴቶች ቁጥራቸው ያነሰው ከሚል እና የተነገሩን አንዳንድ ነገሮች ነበሩ። ለምሳሌ የሳይክል ትሬኒንግ ወይም ደግሞ ሳይክል አለመቻላቸው ፍላጎት ቢኖራቸውም ያን ሳይክል ትሬኒንግ አለማግኘታቸው፣ ወይም ደግሞ ሳይክል ትሬኒንግ የሚያገኝበት ቦታ ብዙ አመቺ እንዳልሆነ ከነሱ ካላቸው ርቀት ቦታ እና የተለያዩ ምክንያቶች ምክንያት አመቺ እንዳልሆነ የነገሩን ነገር ነበር። እንዲሁም ያው በተለይ መሀል አዲስ አበባ ላይ ብዙ አክሰፕታንስ የለም፣ ብዙ ተቀባይነት የለም። ስለዚህ ሳይክል መጥታ ወደ ስራ ስትሄድ ወይም ደግሞ ገበያ ስትሄድ ብዙ የተለመደ ነገር አይደለም። ስለዚህ እነዚህ ነበር ያገኘናቸው መልሶች። እዚህ የተነሳ ነው ምንድን ነው ሳይክል ለምን ብናሰለጥን ናቸው ብለን ፐብሊክሊ አናውንስ አላደረግንም፣ ግን ለምናውቃቸው ሰዎች ብቻ ላክን ጠይቅ ነገር እና ወዲያው ወደ 20 የሚሆኑ ልጆች ተመዘገቡ፣ ሴቶች ወጣት ሴቶች ተመዘገቡ። ከዛ በኋላ እነሱን በየእሁድ ውጭ ላይ የሚዘጉ መንገዶች አሉ ለሳይክል እና ለአክቲቪቲ የሚሆኑ መንገዶች፣ መንገድ ለሰው የተባለ አክቲቪቲ አለ፣ እዛ ላይ ማሰልጠን ጀመርን ማለት ነው። እነዛ ልጆች ወደ 16 የሚሆኑት እንግዲህ ሳይክል ትችያለሽ ጆይን አድርገው መልክ ጀመሩ ማለት የዛሬ 2 ወር አካባቢ።
ኤፍሬም ለዚህ መርሃ ግብር መሳካት በማህበራዊ ድረገጽ ላይ ጎፈንድሚ በመክፈት ሳይክሎች እንዲገዙና በዛ ስልጠና እንዲጀመሩ መደረጉንም ይገልጻል። ይህ ስልጠና ታዲያ የሴቶችን በራስ መተማመን የሚያጎለብትም ነው ይላል።
ወደ 9 ሚሊዮን ሳይክሎች ገዛን ከለም ከተማም የነሱን ሳይክል አመጡ። ከዛ በኋላ ይህን ስራ ጀመርን ማለት ነው። በየሳምንት ለ6 ሳምንት የሰለጠኑት የሳምንት ጠዋት ጠዋት ይመጣሉ እዛ ቦታ ላይ የተዘጉ መንገዶች ላይ። በጣም ለመማር ጉጉት ነበራቸው። እንግዲህ ቦታውን ሴፍ አድርገን አድረ ነው በስንሳ የነበረው። አሰልጣኞች ደግሞ እንደዚህ ቮለንቲር ወይም ደግሞ በጎ ፈቃደኞች መጥተው ያሰለጥኑ ነበር። እንግዲህ ትሬኒንጉ ሳይክል መለማመድ፣ የዚህ ከሆነ የሳይክል ስልጠና፣ ከዛ ሴፍቲ እና ደግሞ ሜንቴናንስ፣ ደግሞ ሳይክልን መጠገን መንገድ ላይ ይብላሽባቸው እንዴት መጠገን ይችላሉ። ሴፍቲ የምንለው ደግሞ ሄልሜት የመንገድ ላይ ህጎች ወይም ሮድ ሴፍቲ የምንለዋለን። እነሱንም ኦሬንት አደረግናቸው። ለ6 ሳምንት ያልሰለጠኑ ለመጀመሪያ ጊዜ ነው። አብዛኞቹ ወደ 14 የሚሆኑት ከተመረቁት ከ16 ውስጥ 14 የሚሆኑት ሳይክል ነድተው አያውቁም ከዚህ በፊት ማለት ነው። ሳይክል ተለማመዱ። ሁሉም በሚገርም ሁኔታ 3ኛ ሳምንት ላይ ብቻቸውን መንዳት ጀመሩ እዛ ቦታ ላይ። 14ኛ ሳምንት ላይ ሁሉም ሴቶች መንዳት ጀመሩ ሳይክል። 5ኛ ሳምንት ላይ ከዛ ከተከለለው ከተዘጋው መንገድ አጅበናቸው ከኛ ግሩፕ ከዛ መንገድ ግሩፕ ጋር አጅበናቸው ከተማ ወጣን። ከተማ ወጥተን የመንገድ ላይ ህጉን እያከበሩ የመጀመሪያ ጊዜ ከተማ ላይ መኪኖችን፣ ሌሎችን አክቲቪቲዎች፣ ሌሎችን ትራፊክ ባለበት መንገድ ዞርን ከተማ መጥተን ወደ ቦታው ተመለስን። የመጨረሻው ቀን ደግሞ የተለያዩ ሌሎች ተጨማሪ ሴፍቲ እና የመንቀሳቀስ ሰጠናቸው። አሁን ደግሞ ከትላንትና ወዲያ እሁድ ዕለት ፕሮግራም አደረግን። ሁሉም ተመረቁ። እንዲሁም ከመቶ በላይ አዲስ አበባ ውስጥ ሳይክሊንግ የሚሄዱ ሰዎች ወይም ደግሞ ሳይክሊስቶች መተዋጅበዋቸው፣ እንዲሁም ሌሎች ስቴክሆልደሮች ከመንግስት ሌሎች መንፕራፍት መጥቶ አፕሬት አድርገዋቸው ግራጁዌሽን ተደረገ። በጣም ደማቅ ፕሮግራም ነበር።
ወይዘሮ አሊስ ፓሮናኪያን በሳይክል ትችያለሽ መርሃ ግብር ከመጀመሪያዎቹ ሰልጣኞች መካከል አንዷ ናቸው። ይህ ስልጠና በራሴ የራስ መተማመኔን እንዳጎለብት እንዲሁም ደግሞ ክብደት እንድቀንስ አግዞኛል ይላሉ።
በዚህ ቡድን ለመጣ የቻልኩት አጋጣሚ የእግረ መንገድ ፌስቡክ ሳይት ላይ ማስታወቂያውን አየሁኝ እና በጣም ብዙ ዘመናት አልፎኛል ሳይክል ከነዳ ላይክ በጣም ህፃን ሆኜ ማለት ነው 12 13 ሆኜ እና ሳስበው የተፋን ነው ፕላስ ለጤናም ጥሩ ነው ኪሎ ለመቀነስም ይረዳኛል በያሰብኩኝ እና እንደዛ በማሰብ ጆይን አረኩ። የሆነስ ለማናገር ላይክ የተወሰነ ፐርስፔክቲቭ ቀይሮኛል። ለምሳሌ በራሴ ኮንፊደንስ የተወሰነ ቢልድ አርጎልኛል። በፊት በጣም ነበርም ተኛው ውጥዋት። አሁን ውጥዋትን ትሬኒንግ ከጀመረ ጀምሮ ማለት ነው ወደ ትሬኒንግ ለመሄድ በጣም በጉጉት ነው የሚሄደውና የተወሰነ ላይክ መተኛ ጥቅም እንደሌለው እና ጧት ተነስቼ ምንም አይነት ኤክሰርሳይዝ ሳራ ይጠቅመኛል የሚለው ፐርስፔክቲቭ አለኝ። በጣም በበጎ መንገድ ጥቅም ያገኘው ሲይ ማለት ይችላል።
ወይዘሮ አሊስ በተለይም ደግሞ በአዲስ አበባ ውስጥ ሴት ልጅ ሳይክል ስትነዳ አለምን ለመዱ ሴቶችን ሳይክል እንዳይደፍሩ ያደረገን ይላሉ።
ሳይክል ይችላልሽ ያው የሰለጠኑ የሚሆኑት ሴቶች ሳይክል ስልጠናናሉ። በእኛ ብቻ እንዳይሆን በሌላ አካባቢያቸው ስልጠናም እንዲሰጡ የተለያዩ ቦታዎች ላይ ሴቶች ትሬኒንጉን እንዲወስዱ። ሴቶችን ብቻ የምናሰለጥንበት ምክንያት ያው እንዳልኩሽ ነው። መንገድ ላይ ያሉት ሴቶች ቁጥር ሳይክል የሚሄዱ ቁጥር በጣም ትንሽ ነው። መንገዱ ደግሞ ያው የህፃናትን የአዛውንትን ወጣቶችን ነው የወንድም የሴትን ነው የሁሉም ስለሆነ መንገድ ላይ ወጥተው እንዲያስተዋውቁ ግሩፕ ኖሯቸው ደግሞ በተለያየ ጊዜ ሳይክልን ከስፖርት እንቅስቃሴ ጀምሮ ሳይክልን ደግሞ አሁን እየተሰሩ ያሉ እንግዲህ የተጨመሩ አዳዲስ መንገዶች አሉ ለሳይክል ብቻ የሚሆኑ ወይም ሳይክል ሌን የሳይክል መንገዶች ብቻ እየተጨመሩ ናቸው ያሉት። አሁን ደግሞ በቅርቡ የሳይክል ሼሪንግ ባይስክል ሼሪንግ ወይም ደግሞ ሳይክል የመጋራት ፕሮጀክቶች ከከንቲባዋ ቢሮ እስከ ስቴዲየም እስከ መስቀል አደባባይ ድረስ ሊጀመር ነው። ይሄ ለማንም ሰው ክፍት ነው። እነዚህም ፕሮቴክትድ በሆኑ ወይም ደግሞ ከመኪና ጋር ባልተገናኘ ከግሪና ጋር ባልተገናኘ በሳይክል መንገዶች ይጀመራሉ ናቸው። ለዚህ ከስፖርት ብቻ ሳይሆን ከስፖርት ባለፈ ለቀን ተቀን ተስካፊ ለትራም ለትምህርት ለሚሄድ ሰዎች እንግዲህ እንደምታውቁት ጋዝ ዋጋ በጣም ጨምሯል። መንገዶች በጣም እየጠበቡ ነው። መኪና ዋጋም በጣም ጨምሯል። ክለኛ መንገድ ደግሞ በሳይክል ከተሰራ ሰዎች ወደ ትራም የሚሄዱበት አጋጣሚ ይፈጠራል ነው። ስለዚህ ነው የምናዘጋጃቸው ማለት ነው። ሴቶች ወደ ትራም ወደ የሚፈልጉበት ቦታ ላይ አማራጭ ትራንስፖርት አላቸው። ደግሞ መንገዱንም በጣም መጠቀም ይችላሉ ማለት ነው። አካባቢ ጋር የተስማማ ነው። ወጪም በጣም ቆጣቢ ነው። እንዲሁም ደግሞ ሴቶችንም ኢምፓወር የሚያደርግ ነው። በአጠቃላይ አክቲቪቲ ነው። ወደዛ እንዲያድጉ ነው ብዙ የሚመስለው። የሳይክል ትችላለች ትሬኒንግ ማለት ነው።
ኤፍሬም በቀጣይ የእግረ መንገድ ማህበረሰብ ስለያዛቸው እቅዶች እንዲያጋራል።
ኮሜንቶች በጣም የተለያዩ ኮሜንቶች ነው የምትሰሚ። አንዳንዱ ያበረታታሻል፣ አንዳንዱ እባክሽ ይልሻል፣ አንዳንዱ ነው የማይሆን የሚደብር አይነት ኮሜንቶች ይሰጥሻል። ሴቶች ማለት ነው ኢቨን ለት አሎን ከመንገድ ላይ ከራስሽ ከመታቀፍ ሰዎችም ኢቨን ፖዚቲቭ ነገርን አትሰሚት ይችላልሽ አረባክሽ አይነት ነገር ማለት ነው። ሶ አዲስ አበባ ውስጥ ሌሎቹ ክልል እንደተለመደው ያህል አልተለመደም፣ ገና ይቀራል። አሁን ባህር ዳር ብትይጂ በቀሚስ ለብሳት አበሻ ቀሚስ ለብሳ ልትነዳት ትችላለች። በጣም ኖርማል ነው፣ ለአይንም ተለምዷል። እኛ ጋር ግን ሴት ልጅ ኢቨን ባይስክል ላይ ስትታይ ፍጥጥ ብሎ ነው የሚ ነው ወደ ሴት ያች ሴት ባኪ የመጣች ነው አይነት ነገር። በሴቶች ባስ ሲነዱ አሁን ብርቅ እንደሚሆነው ማለት ነው። አይ ቲንክ አሁን ይሄ ኢኒሽቲቭ ለዚህ ግንዛቤ ለመፍጠር ጥሩ ሀሳብ ይመስለኛል። ለምን ሞር በታየ ቁጥር ሞር ነው ለአይን የሚለመደው አንድ ነገር ኖርማል የሚመስለው ሞር ሲታይ ነው። ሞር ሴቶች ባይሲክል ላይ ሲታዩ በከተማ ውስጥ አረ ሴቶችም ለካ ጀምሯል ምናምን የሚል ለአይን ይለመዳል። ስለዚህ ሴቶችን ነው ማበረታታት የሚያስፈልገው።
የእግረ መንገድ የሳይክሊንግ ማህበረሰብ አጋር መስራች ኤፍሬም በቀለ በሳይክል ትችያለሽ ሁለተኛ ዙር ስልጠና ወደ 50 የሚደርሱ ሴቶች መመዝገባቸውንና እነኚህ ስልጠናዎች እንደሚቀጥሉም ጠቁሟል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ። በተፈጥሮና በሰው ሰራሽ ምክንያቶች መራመድ የማይችሉ በርካታ ኢትዮጵያውያን ተመጣጣኝ ዊልቸር ማግኘት ፈታኝ ሆኖባቸው ቆይቷል። ወጣት አቤል ግን ይህንን ችግር በሀገር ውስጥ ለመቀነስ ጉዞውን ጀምሯል። ከቀርከሃ ዊልቸር ያመርታል። አቤል ከዚህ በፊት በጋቢና ቪኤሌ ያነጋገርነው ሲሆን ከሰሞኑ በዚህ በዩናይትድ ስቴትስ በተደረገው የአፍሪካ መሪዎች ጉባኤ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሆኑት አንቶኒ ብሊንከን አቤልን እንደ አንድ አፍሪካዊ ስራ ፈጣሪና ማህበረሰባቸውን በበጎ እያገዙ ካሉ ካሏቸው ተምሳሌት ወጣቶች መካከል ስሙን ጠቅሰውታል። አቤልና ሀብታሙ ስዩም ከዚህ ቀደም ያደረጉት ቆይታ ቀጥሎ ይቀርባል።
ይሄንን ስራ እንድሰራ መነሻ የሆነኝ በአንድ ወቅት አንድ አካል ጉዳተኛን በአራት ኪሎ አካባቢ ባገኘውበት ጊዜ የነገረኝ ችግር ብዙ አካል ጉዳተኞች መንቀሳቀሻ ማቴሪያሎችን፣ ግብዓቶችን እንደዚህ ዊልቸር፣ ክራንች የመሳሰሉ ነገሮችን ማግኘት ለግዠሪ እንደሆነ በነገረኝ ጊዜ ነው ይሄንን ሐሳብ የጀመርኩት። ከዛ በኋላ የተለያዩ ጥናቶችን ማጥናት ጀመርኩኝ። ስለ ባምቡ ወይም ስለ ቀርከሃ የተጻፉ ጽሑፎችን በማነብበት ጊዜ ከፍተኛ የሆነው የአፍሪካ የቀርከሃ ሀብት የሚገኘው ኢትዮጵያ ውስጥ እንደሆነ 70% የሚሆነው የቀርከሃ ሀብት ኢትዮጵያ ውስጥ ቢገኝም በተግባር ግን እስከዛሬ እንዳልተጠቀምንበት የሚያሳዩ ብዙ ጽሑፎችን ማንበብ ቻልኩኝ። ከዛ በተጨማሪ ቀርከሃ በተፈጥሮ በመካኒካል ባህሪው ከብረት የተሻለ ጥንካሬ እንዳለው እንዲሁም ከኮንክሪት ተመጣጣኝ የሆነ ጥንካሬ እንዳለው በተረዳው ጊዜ ነው እንደዚህ አይነት ችግሮችን መፍታት የሚያስችል ማቴሪያል ነው ብዬ ይህንን ግብዓት ለመጠቀም መነሻ ያደረግኩት ማለት ነው።
እንግዲህ ከዚህ ጀምረህ በኋላ የተለያዩ ምርቶችን ማቅረብ እንደጀመርክና በተለያዩ መድረኮች ላይም እውቅናና ሽልማትን ስለማግኘትም ሰምተናል። ስለነዚህ አስቲ ዝርዝር አድርገን ንገረን።
ቀደም ሲል እንደነገርኳችሁ ሀብት መኖሩና እንደዚህ አይነት የተለያዩ ችግሮችን የሀገር መኖራቸውን በተረዳው ጊዜ መጀመሪያ የሰራሁት የቀርከሃ ዊልቸር ወይም ደግሞ ባምቡ ዊልቸር ነው። የባምቡ ዊልቸርን ስሰራ ኢትዮጵያ ውስጥ ከ1.4 ሚሊዮን በላይ የአካል ጉዳተኞች ዊልቸር እንደሚያስፈልጋቸው፣ ነገር ግን ዊልቸርን ማግኘት አንዳንዴ እንደ ቅንጦትም እንደሆነ በወርልድ ሄልዝ ኦርጋናይዜሽን የተጻፈ ዶክመንትን አየሁኝ። ስለዚህ ይህንን ማቴሪያል በመጠቀም ቼርን መስራት ቻልኩኝ። ዊልቸሩን ከሰራው በኋላ በተለያዩ ድርጅቶች እውቅናን፣ ሽልማትን ማግኘት ቻልኩ። ከዚህም ውስጥ ሪች ፎር ቼንጅ የተባለ ተቋም እንደዚሁም በዓለም አቀፍ ደረጃ ግሎባል ግሪን ግሮዝ ኢንስቲትዩት የተባለ ድርጅት የአረንጓዴ ፕሮዳክቶችን ፕሮሞት የሚያደርግ ድርጅት እውቅናና ሽልማቶችን ሰጡኝ። ከዛ በኋላ ደግሞ ያለኝን ስኪል ዴቨሎፕ ለማድረግ የተለያዩ ስልጠናዎችን በሀገር ውስጥም በውጭ ሀገርም ስልጠናዎችን መውሰድ ቻልኩኝ። በስልጠናዎቹን በመወስድበት ጊዜ ደግሞ ሌላ ፕሮዳክት ዴቨሎፕመንት አይዲያ መጣልኝ። ምንድነው እሱ? ቀርከሃን በመጠቀም ሳይክል የሳይክል ፍሬምን መስራት እንደሚቻል መጣልኝ። የቀርከሃ ዊልቸሩንም የቀርከሃ ሳይክሉንም ጎን ለጎን እያስኬድን ያለ ነው። በቀርከሃ ዊልቸሩ በምናገኘው ማህበራዊ ጥቅም ቀርከሃ ሳይክል ፕሮዳክታችን በኢኮኖሚ ደግሞ ያኛውን ሰፖርት ያደርግልናል። ስለዚህ አሁን ሁለቱም ፕሮዳክቶች ይዘን እየሄድን ያለ ነው። ገበያ ውስጥ ኦልሬዲ ገብተናል። የተለያዩ ድጋፎችን፣ ሽልማቶችን፣ እውቅናዎችንም አግኝተንበታል።
ቀደም ብለህ እንግዲህ እንዳስረዳኸኝ ቀርከሃ ከብረት ጋር የሚወዳደር አይነት ጥንካሬ ያለው ተክል መሆኑን ነግረኸኛል። ነገር ግን አብዛኞቻችን መቼም ተክል እንደመሆኑ ያንን አምኖ የመቀበል ችግር ሊኖርብን ይችላል። በማህበረሰቡ ዘንድ ይሄንን የቀርከሃን ጥንካሬ ጠቀሜታ ለማስረዳት ምን ያክል ጊዜ ፈጀብህ? የሚመጡ ጥያቄዎችንስ በምን መልኩ አስተናገድክ?
መጀመሪያ አካባቢ ትልቁ ቻሌንጅ የነበረብን የሰውን አመለካከት መቀየር ነው። ይህ ተክል እኛ ሀገር በስፋት ተሰማርቶ ቢገኝም ቀደም ባሉት ጊዜያት ግን ለአጥርነት ወይም ደግሞ ለማገዶነት ከዚህ ያልዘለለ ደግሞ መሰረታዊ የሆኑ የቤት ውስጥ ፈርኒቸሮችን ለመስሪያ ብቻ ነው የምንጠቀምበት። በሰለጠነው ዓለም ኤዥያ፣ በአውሮፓ፣ በሌሎች ሀገራት ደግሞ ቀርከሃን በመጠቀም ትልልቅ ህንፃ ትልልቅ ደረጃ ያላቸውን ህንፃዎችን ለደረጃ ግብአት፣ ብሪጅ ስራ፣ ለብዙ አይነት ግብአቶች ይጠቀሙበታል። ይህንን እኛ ሀገር ለሰው ግንዛቤ ለመፍጠር እጅግ በጣም ትልቅ ችግር ነበረ። አንድ ከዚህ በፊት የሚሰሩ ፕሮዳክቶች የጥራት ችግር ነበረባቸው። ብዙ ጊዜ ቀርከሃን ፈርኒቸር ግብአትነት በምንጠቀምበት ጊዜ ከፍተኛ የሆነ የስታርች ኮንቴንት ወይም ደግሞ የስታርች መጠን ጣፋጭነት ኮንቴንት ስላለው ያንን ፈልገው ኢንሴክት ጦች የተለያዩ እንደዚህ እንትኖች ያንን ይቦረቡሩታል እና የመበላት ነገሩ ብዙ ጊዜ ችግር ስለሆነባቸው እንደዚህ አይነት ፕሮዳክት ይዘን ስንመጣ ለመቀበል በጣም አስቸጋሪ ሆኖብን ነበረ። ነገር ግን ይህንን ስራ በምሰራበት ጊዜ እኔ መሰረታዊ የሆኑ ቴክኒካል ፕሮሲጀሮችን፣ ሂደቶችን ተከትለን በኬሚካል በደንብ ትሪት ተደርጎ ታክሞ እንደዚሁም ደግሞ አየር ንብረትን ይቋቋም ለዝናብ ለፀሐይ መቋቋም እንዲችል ተደርጎ የተሰራ ስለሆነ ይህንን ለሰዎች ለማስረዳት ትንሽ ጊዜ ፈጅቶ ነበረ። ለብዙ ድርጅቶችም ያን ጥያቄ ስናቀርብ በራቸውን ለመክፈት ዝግጁ አልነበሩም በወቅቱ ግለሰቦችም እንደዛው ለድጋፍ እጃቸውን አዘረጉልንም ነበር አሁን ግንዛቤው ተወሰነ መልኩ ተፈጥሯል ብዙ ሰዎች የዚህ ፕሮዳክት አንደርስታንዲንግ ወይም ግንዛቤው አለ እኛን ስናንኳኳ የነበርንባቸው ሰዎች አሁን በራሳቸው ጊዜ ድጋፍ ለማድረግ ወደኛ እየመጡ ነው ግን መጀመሪያ አካባቢ ይሄንን ግንዛቤ ለመፍጠር ትልቅ ችግር ነበረብን
እንግዲህ ቀደም ብለህ የመጀመሪያ ተጠቃሚዎች የአካል ጉዳተኞች እንደነበረ ነግረህናል ከነሱ ያገኘኸው ምላሽ ምን ይመስላል ተጠቃሚዎችን በመታናገርበት ጊዜ ምን አይነት ምላሽ ሰጡ የማትረሳቸው ምላሾችስ አሉ ወይ
በእውነት ለመናገር እኛ ሀገር መሰረታዊ የሆኑ መንቀሳቀሻ ግብዓቶች ባለማግኘት ምክንያት የተለያዩ ወጣቶች አቅም ያላቸው ሰዎች በቤታቸው እንዲቀሩ ተገደዋልና እኔ መነሻ ያደረገኛ ልጅ ያያየሁት ልጅ መሬት ላይ ሲንኳቀቅ ያየሁት ልጅ በመሆኑ ይሄንን ፕሮዳክት ሰርቼ ይሄንን ምርት ሰርቼ ለሙከራ በሰጠኋቸው ጊዜ የነበረው ፊድባክ እጅግ በጣም ልብን የሚነካ እና በጣም ትልቅ ድገና ምንም ነገር እንዳልሰራው ብዙ ነገሮችን እንዳስብ ያደረገኝ ነገር ነው ያን የሰጡኝ የሚገርም ነው ሰዎች መንቀሳቀስ የማይችሉ ሰዎች ያን ነገር ተጠቅመው ከቦታ ቦታ የሚፈልጉት ቦታ ሲሄዱ ማየት እርካታን የሚሰጥ ነገር ነውና የነበረው ፊድባክም በጣም የሚገንቢ የሆነ ፊድባክ ነው የሰጡን ማስተካከል የሚገባንንም ነገር እንደዚሁ በግልጽነት ሰጥተውን በስፋት ማስፕሮዲውስ አድርገን ገበያ ከመውጣታችን በፊት ማስተካከል ያለብን እንድናስተካክል የሚነገሩን ነገር በጣም ጠቃሚና ገንቢ ነበር ግን በአጠቃላይ የፊድባኩ እጅግ ልብ የሚነካና በአንድ በኩል ደግሞ ኩራትም እንዲሰማን አድርጎናል ማለት ነው።
ከመለየታችን በፊት አቤል ባምቡላ በተሰኘ ተቋም መስርተሃል ከአንድ አመት ከሁለት አመት ከአመታት በኋላ ይሄ ድርጅት ይሄ ተቋም ደርሶ ማየት የምትፈልግበት ስፍራ የት ነው?
እየሰራን ያለነው በአካባቢያችን በአቅራቢያችን በዋና ከተማችን በአዲስ አበባ ዙሪያ ያሉ ደንበኞቻችንና ፍላጎት የሚሰሩ ሰዎችን ለማርካት ነው እየሰራን ያለነው በሚቀጥሉት አንድ አመታት የባምቡ ላብስ ብራንድ በተወሰኑ የምስራቅ አፍሪካ ከተሞች ላይ ለመስራት ያቀድን ነው በኬንያ በዩጋንዳ ሶ እነዚህ ከተሞች ላይ ማስፋት እንደላለን ከዛ በተጨማሪ ደግሞ ባምቡ ባይስክል ፍሬሙን ብቻ ለኤክስፖርት ማርኬት በመላክ በአውሮፓ በአሜሪካና በተለያዩ ቦታዎች ቀርቀሃ ሳይክል ፍሬሙን በመላክ የኤክስፖርት ማርኬታችንን ማሳደግ እናስባለን ብዙ ሰዎች ደግሞ አብረውን እንዲሰሩ አካባቢ ንብረትንም ብክለትን ከመቀነስም አንፃር ትልቅ ሚና ስላለው የኛ ስራ በዚህ ሴክተር ላይ የበኩላችንን አስተዋጽኦ እያደረግን የብዙ ሰዎችን ተጠቃሚነት ለማረጋገጥ እናስባለን።
እጅግ በጣም አመሰግናለሁ አቤል ኃይለ ጊዮርጊስ ባምቡ ላብስ ስለተሰኘው ከቀርቀሃ የሰዎችን ህይወት እየቀየሩ ያሉ መጠቀሚያዎችን እያመረተ ያለ ተቋም መስራች ነህ። መልካም ምሽት መልካም ቀን ይሁንልህ።
በጣም አመሰግናለሁ እኔም እግዚአብሔር ያክብርልኝ።
ጋቢና ቬን ነው በመከታተል ያላችሁት። ወደ መጨረሻው ዘገባ ደግሞ እንሻገር። በዚህ ሳምንት ካነጋገርናቸው እንግዶች መካከል አንዱ ዶክተር ሚካኤል ሻውል ይሰኛሉ። ከካንሰር ጋር በተያያዘ ተለያዩ ጉዳዮች ላይ ግንዛቤ ለማስጨበጥ በፌስቡክ ገጻቸው እንዲሁም ደግሞ የማህበራዊ ሚዲያን ይጠቀማሉ። ዘገባው ይቀጥላል።
ዶክተር ሚካኤል ሾል ለማባላለው በካንሰር ህክምና ረዳት ፕሮፌሰር ነኝ። ምሰራው ሐረማያ ዩኒቨርሲቲ ሐረር ነው በህይወት ባለ ሆስፒታል ካንሰር ሴንተር።
እሺ ዶክተር በጣም ነው ማመሰግነው ከኛ ጋር ጊዜህን ለመስጠት ፈቃደኛ ስለሆንክ። ለውይይታችን መነሻም የሆነ እንግዲህ በቅርቡ ማህበራዊ ሚዲያ ላይ ያጋራው አንድ ጽሁፍ ነው። ይህ ጽሁፍ የካንሰር ህሙማንን ልንረዳ ወይም ደግሞ ልናገዝ የምንችልባቸው በተለይም ደግሞ ለየት ያሉ ነገሮች ነጥቦችን ያስቀመጥከውና እስቲ እነሱ ነጥቦችና ሁኔታውን በማስተዋወቅ እንጀምር።
እሺ በጣም አመሰግናለሁ። እንደነው ያው እንደ ካንሰር ሐኪም ያለነውም ብዛታችን በጣም ትንሽ ነው ኢትዮጵያ ላይ። ባደጉት ሀገሮች ያለው ስለ ካንሰር ግንዛቤ ስለ ካንሰር ያለው እውቀት በጣም ትልቅ ነውና ሰው ራሱን ከመጠበቅ አንፃር ሰዎችን በካንሰር የተጠቁ የተያዙ ሰዎችን ከመርዳት አንፃር ያለው ሰፊ ርብርብ በጣም ትልቅ ነውና እኛ እንደ ሀገር የመረዳዳት ባህላችን ጠንካራ የሚባል ቢሆንም ግን ለታካሚዎቻችን በተለይ ለካንሰር ታካሚዎች ያለው ደግሞ እይታ ድጋፍ በጣም ትንሽ ነው። ኢቭን ሙስና ራሱ ይሄ ካንሰር ነው ይሄ እንደዚህ ነው ብሎ የሰዎችን በተለይ ታካሚዎቻችን የሚጎዳ ነገር የምናገር ነገር አለና እውቀቱ ብዙም አይደለም በጣም በጣም ውስን ነው። ታካሚዎቻችን ደግሞ ቁጥራቸው በጣም እየበዛ ነው በየአመቱ በተለይ የአኗኗር ዘያችን እየጨመረ ስለመጣ በጣም በስፋት እያየን ያለነውና አሁን ግሎቦካል በ2020 ባጠናው ጥናት ብቻ እንኳን የዓለም አቀፉ የካንሰር ጥናት አጥኚ ቡድን በአመት ኢትዮጵያ ውስጥ እስከ 77000 ሰው በካንሰር ይያዛል። ያም ብቻ አይደለም እስከ 50000 ሰው ደግሞ በካንሰር ምክንያት ይሞታል። እኛም ደግሞ በየሆስፒታሎቻችን የምናየው ነገር ነው። በጣም ብዙ ታካሚ ነው እየመጣና እየታከመ ያለውና እንደ ሐኪም ያው መድኃኒት ከመስጠት ውጪ ያው የጨረር ህክምና፣ የኬሞቴራፒ ህክምና፣ የተለያዩ ሆርሞናል ህክምናዎችን ከመስጠት ውጪ ይሄ ስነ ልቦናና ስነ አእምሮ ላይ በበቂ ሁኔታ እንደ ውጪዎቹ እንዳደጉት አገሮች እየሰራን አይደለም። ግን የምንችለውን ነገር ደግሞ እያደረግን ያለ ነው። የተሰሩትም ስራዎች ደግሞ በአብዛኛው ያሉት መሀል መዲናው ላይ አዲስ አበባ ላይ ነው። የኢትዮጵያ ካንሰር ማህበር የሚባል አለ። የኢትዮጵያ ካንሰር አሶሴሽን በጣም ትልቅ ስራዎች ይሰራል። ስፔሻሊስት ሐኪሞች ናቸው እንደዚሁ አቋቁሞት እየተሰራ ያለው። እዛ ላይም ሬዚደንት ተማሪ ሆኜ እየዞርን ለማህበረሰቡ ስለ ካንሰር እናስተምርበታለን። እንደዚሁ በቀን እስከ 16 ታካሚዎች የካንሰር ታካሚዎችን ይዞ በተለይ ሴት ታካሚዎችን ግዳ በላሉ መጠጥ ያጠጣሉ፣ ሳኒታሪ ፓድ እነኚህ ንጽህና መጠበቂያ እቃዎችን ይለግሳሉ፣ ከዛ ውጪ መኝታን ይሰጣሉ እና ብዙ እንክብካቤ ያደርጋሉ። በዛ ያው አስተማሪዎቻችን ያቋቋሙት ቦታ ስለሆነ ይልኩ አይ ነበር። ከለካ ከምናክመው ውጪ ታካሚው በጣም እየተጎዳ ነው ያለው። ሜዳ ላይ ነው ወድቆ የሚኖረው ማለት ይቻላል። ለምሳሌ ከገጠር የሚመጡ እናቶች ብዙ ጊዜ ባሎቻቸው ልጆቻቸው ማሳደግ ስላለባቸው እዛው ገጠር ላይ ነው የሚቀመጡ እና ታካሚዎቹ ሲመጡ ለብቻዎቻቸው ነው የሚመጡ። በሽታው ጋር የብቸኝነት የስነ ልቦና የስነ አእምሮ ጫና ይደርስባቸዋል። እዛ ላይ በህብረተሰቡ የመገለል በሽታው በራሱ የሚያመጣቸው ለምሳሌ እብጠት ሊሆን ይችላል፣ ፈሳሽ ማውጣት ሊሆን ይችላል። ከዛ ውጪ ደግሞ በአይን የማይታዩ ሽታዎች ሊያመጣ ይችላል በሽታው እና በዛ ምክንያት በማህበረሰቡ የተገለሉ ይሆናሉ እና ቢያንስ እስቲ ይህ ነገር በሐኪም ፔጅ ላይ ቢመጣ ሰዎች ይማሩበታል ብዬ ስላሰብኩ ነው።
እንግዲህ እጅግ ብዙ ተግዳሮቶችን አንስተሃል። ከዚህ በተጨማሪም ደግሞ ምናልባት አሁን ይሄ በህሙማን ላይ ነው ያነሳኸው ተግዳሮ ያሉት ችግሮች ማለት ነው። አስተማማኞችም ግን ግንዛቤ እጥረት የተነሳ ለካንሰር ህሙማን ምን ማድረግ እንዳለበት፣ ምን አይነት ድጋፍ እንደሚያስፈልግ አይታወቅም። አስተማማኞች፣ ማህበረሰቡ ምን መገንዘብ ይችላል? በምን መንገድስ ነው ማገዝ የሚችለው?
አዎ ጥሩ ጥያቄ ነው። ይሄ ነው አዎ ሜሊ መሰረታዊ ምን ይላል መሰረሽ የኛ ትልልቆቹ መጽሐፎች የካንሰር መጽሐፎች ካንሰር ኢዝ ፋሚሊ ዲዚዝ ይላሉ። ያ ማለት ምንድነው? ካንሰር የቤተሰብ በሽታ ነው። ኢቨን ቤተሰብን ብቻ ሳይሆን ጎረቤትንም ያው ዙሪያውን ኮሚኒቲውን አፌክት ሊያደርግ ይችላል። ይሄ የተባለበት ምክንያት አለው። አንድ ሰው እንደ ቤተሰብ በካንሰር የተጠቃ ሰው ካለ ህክምናው በተፈጥሮ ውድ ነው። ኪሞቴራፒ፣ ራዲዮቴራፒ ስለላቸው ህክምናዎች በጣም ኤክስፔንሲቭ ናቸውና ኢኮኖሚካሊ ቤተሰቡን ይጎዳል እንደመጀመሪያ። ያም ብቻ አይደለም፣ በተለይ ደረጃቸው ጨምሮ የሚመጡ ደግሞ ከሆነ እነኚህ የቤተሰብ መሪ የምንላቸውን አካላቶች ስነ ልቦና ስነ አእምሮ የሚነካ ነገር ይመጣል። ለምን ከዚህ በሽታ የመዳን እድሉ ያነሰ ስለሚሆን በተለይ ደረጃቸው የጨመሩ ካንሰሮች ላይ በሚመጣበት ጊዜ አይደለም። እንደ ማህበረሰብ ደግሞ ያለው ለካንሰር የተቀመጠ ነገር አለ። ካንሰር አይድንም፣ በካንሰር ከተያዘ በቃ ከዚህ በኋላ አማራጭ የለም ምናምን የሚል በተለይ እኛ ሀገር ያለ የግንዛቤ በጣም ትልቅ እጥረት ስላለ በዚህ ምክንያት ሰዎች ወደ ህብረተሰቡ ወደ ኮሚኒቲው የመምጣት ነገራቸው በጣም ይቀንሳል። የግንዛቤው እጥረቱ በጣም በስፋት ስላለ ታካሚዎቻችንን ብቻ ሳይሆን ሙሉ ቤተሰቡን እንዲሁም ማህበረሰቡን የሚጎዳ ነገር ሆኖ አግኝተነዋል እና እንዲሁም ደግሞ በራሳችንም እየሄደን እናስተምር ነበር። ግንዛቤ መስጠት በተለይ ቅድመ ምርመራ ደስ የሚለኝ ይሄ ምዕራባውያን ዓለም ላይ ያለው ነገር ምንድን ነው? ቅድመ ምርመራ የሚባል ነገር አለ። ወይም ደግሞ ምሳሌ በእነሱ በየወሩ መድበው ከፋፍለው ካንሰሮቹን የሚያስተምሩበት ሰዎች ኢንጌጅ የሚያደርጉ ለምሳሌ ኦክቶበር መንዝ በፈረንጆቹ ጥቅምት ወር ብረስ ካንሰር አዌርነስ መንዝ ነው። ስለ ጡት ካንሰር ግንዛቤ የሚሰጣጡበት ነው። እዛ ላይ ምርመራ እንዲያደርጉ ትልቅ አስተምሮ ያደርጋሉ። ያን ብቻ አይደለም፣ በማህበረሰባቸው የተጎዱ እንስቶች፣ ሴቶች ካሉ ከግንዛቤ ውጪ ከቅድመ ምርመራ ውጪ ደግሞ ሰፖርት ያደርጋሉ ማለት ነው። በገንዘብም ገንዘብ ብቻ አይደለም ሰውን የሚረዳው እነኝህ ታካሚዎች፣ በገንዘብ ብቻ ሳይሆን ኢሞሽናሊ ለምሳሌ ሰውን ማቀፍ ሀግ ማረኝ በትልቁ ሰፖርት ነው ለሰው ልጅ። እኛ እንደው የምንለዋለን ሳይንሱ ሰዎች በሚተቃቀፉበት ጊዜ ኦክሲቶሲን የሚባል ላቭ ሆርሞን የሚባል ይመነጫል ይባላል እና ሰውን አለሁልህ ማለት አንድ ነገር ነው። በማህበረሰባችን ያለ ማበረታቻ ትልቁ እሱ ነው። መጠያየቅ፣ እድር ቢባል የተለያየ ነገሮች የምናደርጋቸው ነገሮች እነሱን ስለሆኑ እኛ ሀገር በብዛት ያው በስፋት የተለመደው ምንድን ነው? ደም መለገስ። ያም ብቻ ሳይሆን ደግሞ እንደዚህ ስነ ልቦና ለምሳሌ ዩሮፕ ላይ ደግሞ የተለመደው ምንድን ነው? እነኚህ ልክ አንድ ሰው ዳያግኖስ በሚደረግበት ጊዜ ቻፔሮንዝ የሚባሉ አሉ። በሃይማኖት እኛ ሼኪ ቄስ እንደምንለው፣ ከዛ ውጪ ደግሞ ክሊኒካል ሳይኮሎጂስቶች ምናምን እና ሕክምናውን ምሉ ያደርገዋል። ሙሉ ቤተሰቡ የሚታከምበት እነኚህ ሰዎች በሃይማኖቱም በመንፈሳዊውም በስነ አእምሮም ስነ ልቦናም በክሊኒካል ሳይኮሎጂ ሙሉ ቤተሰቡ ተሰብስበው የሚወያይበት በሽታው ምንድን ነው፣ እንዴት ነው የሚታከመው፣ ምን ማድረግ እንችላለን፣ ይህ ፍረስትሬትድ እንዳይሆኑ ጭንቅላታቸው እንዳይጨናነቅ እና ስትረስፉል ኢንቫይሮንመንት እንዳይፈጠር ሙሉ ቤተሰቡ የሚሰበሰብበት መንገድና ስለ ካንሰሩ የሚማማሩበት መድረክ ሁሌ ያደርጋሉ ማለት ነው። ለሱ ራሱ ያለው የጀነራል ፕራክቲሽነሮቻችን ያላቸው አፕሮች በጣም ጥሩ አይደለም። ካንሰር ላይ ያለው ነገር ካንሰር መዳን እንደሚቻል፣ ካንሰር እንዴት መታከም እንደሚችል፣ እንዴት ካንሰር ታካሚዎችን መቅረብ እንዳለባቸው ያለው ነገር በጣም ፓርፌክት ነው፣ በጣም ወደ ኋላ የቀረ ነው እና ያንን ነገር ለማስተማርም ነው እኔ አሁን ሐኪም ፔጅ ላይ ይህንን ነገር ፖስት ያደረኩት እና ሜቢ ደግሞ ሰዎች ሼር ቢያደረጉ በጣም ሲምፕል የሚመስሉ ለምሳሌ ቴክስት መላክ፣ ፖስት ካርድ መስጠት ለታካሚዎች፣ እንዲሁ ደግሞ እነሱ ሲመጡ አንድ ሰው ካንሰር ታካሚ እንደሌላው ኢንፌክሽን እንደያዘው ታካሚ አይደለም አፕሮች ማድረግ ያለባቸው እና ያ ሰው ህይወቱ ብዙ ነገሩ የሚያመሰቃቀል በሽታ ነው ሊይዘው የሚችለው እና ሰዎች ደንግጠውም ሲመጡ ስለሚችሉ አፕሮቻቸው ጥሩ መሆን እንዳለበት ነው ለመመካከል ጽሁፉም ሰፊው እዛ ላይ ለጠቁት ማለት ነው።
አሁን እንግዲህ ብዙ ጊዜ በየቤታቸው እንደ ግለሰቦች ይኖራሉ ይሄንን ድጋፍ መስጠት የሚፈልጉ ማስያዣ ባንኮች ወይም ደግሞ ይሄን መሰል በጎን የሚመጡ ድጋፎችን ጸጉርም ሊሆን ይችላል፣ ልብሶች፣ የውስጥ ልብሶችም ሊሆን ይችላል፣ የንጽህና መጠበቂያዎችም ሊሆን ይችላል። እነሱን ለማስተባበር ድጋፍ ለማድረግ የተቋቋመ ራሱን የቻለ ተቋም ያለ አይመስለኝም። ስለዚህ እንደ ግለሰብ ፍላጎቱ ያላቸው ሰዎች መርዳት የሚፈልጉ በምን አይነት መልኩ ነው ማገዝ የሚችሉት ትላለስ? ከዛው ድረስ
እውነት ነው ያው እንደ ጠንክሮ እስካሁን አልመጣም። ያው በገቨርንመንት በመንግስትም ደረጃ ያው የተሰራው ስራ ዋናውን ህክምና ከመስጠት ውጪ መደጋገፉ ላይ ብዙ አልተሰራበትም እና እየተሰራም ያለ ነገር ነው ለመናገር። ያው ካንሰር ህክምና ከዛሬ 10 አመት በፊት የነበረውና አሁን ያለበት ይዞታ በጣም ትልቅ ስፋት አለው። ቢያንስ ብዙ ሐኪሞች ፈርተዋል፣ እንዲሁም የህክምናውም እየሰፋ ያለበት ሁኔታ ነው ያለው። ቢያንስ በየክልሉ በጣም ሰፍቶ ነው የሚገኘው። አሁን ቆንጆ ነው የተወሰኑ ናቸው ያሉት። አሁን በኢትዮጵያ ካንሰር ማህበር ማቲዎስ ወንዱ፣ አለም ፀሐይ እንደዚህ የሚባሉ ፒንክ ሎተስ በጣም የተወሰኑ ናቸው እና ስርም የሚሞሉ አይመስለኝም ሆነን ለመናገር ማህበሮቹ። እነሱም ደግሞ ያለባቸው ታስክና ይሄ ኃላፊነት ሪስፖንሲቢሊቲያቸው በጣም ብዙ ስለሆነ እንደዚህ አይነት ሰርቪሶች ላይ ኢንጌጅ አያደርጉም እና እነኚህ ቅድም የተነሱት ነጥቦች ብራ ባንክ ለምሳሌ ዶት ማስያዣን ለጡት ካንሰር ታካሚዎች መስጠት፣ ከዛ ውጪ ደግሞ እንዲህ ጸጉርን መለገስ በተለይ ኬሞቴራፒ የሚባለውን ህክምና የወሰዱ ሴቶች መድኃኒቱ ምክንያት የሚመጣ የጸጉር መመለጥ ይደርስባቸዋል እና ስለ ጊዜ ጊዜያዊ ነው የዛን ሰዓት ዊክ ቢሰጣቸው ይሄ ሳይኮሎጂካል የሆነውን ስነ ምሮ ስነ ልቦና ጫና በጣም ይቀንስላቸዋል እና እንዲሁ ለአንድ ሰው ራሱ አንዳንድ ሰዎች ሆስፒታል ላይ መጥተው ምን ያደርጋሉ የህክምና ወጪን ይሸፍናሉ። ሆስፒታል ላይ ያየሁትን ነገር ነው ወደፊት ያመጣሁትና ሰዎች መወያየት ቢችሉ በዚህ ነገር መርዳት ቢችሉና በአካል ደግሞ በግል አንድ ሰው መርዳት ከፈለገ እነኚህ ማህበሮች አሉ። እነሱን ራሱ ተደዋውሎ ከነሱ ጋር እነሱ ማህበር ላይ የሚረዱ ሰዎችን ኢንቮልቭ አድርጎ ለእነሱ ጡት ማስያዣ መስጠት፣ ዊፍ መስጠት ይቻላል። ብዙ ነገር ማድረግ ይቻላል። በተለይ ዲያስፖራውና ከኢትዮጵያ ውጭ ያለው ሰው ደግሞ ብዙ ነገር መርዳት ይችላል እና ካንሰር ታካሚዎችን እባካችሁ እናስባቸው ለማለት ያክል ነው።
እሺ ዶክተር ሚካኤል ሻውል በጣም ነው የማመሰግነው ስለነበረን ቆይታ።
እኔማ በጣም አመሰግናለሁ። I can't stand it anymore. What are we fighting for? Look at me straight in the eyes, eyes, and you're telling me goodbyes. And I can't let you leave me. We deserve a better story. Why can't we agree?
አድማጮቻችን የሁድ ምሽት መሰናዷችን እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ከመላ አሜሪካ ድምጽ ዘጋቢዎች ጋር እንሰናበታችኋለን። በነገው ምሽት በመደበኛ ሬዲዮ በቴሌቪዥን መሰናዶን እንጠብቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ዜና እያላችሁ አድርሱ። አብራችሁን ስለቆያችሁ በድጋሚ እያመሰገንን ደህና ደሩ። I felt trapped in your predictions. We never meet your expectations. I've turned into someone that I don't want.